ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የደቡብ ሱዳን ተፋላሚ ወገኖች እስከ መጪው ነሐሴ 11 ድረስ ስምምነት ላይ ካልደረሱ ከማዕቀብ መጣል በተጨማሪ ክልላዊ ጣልቃ ገብ ጦር እንደሚላክ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በቅርቡ በኢትዮጵያ ባደረጉት ጉብኝት ወቅት ባሰሙት ንግግር አመልክተዋል። የደቡብ ሱዳን ሰላም ጉዳይ የዕለቱ አብይ ርዕሳችን የሚመለከተው ርዕስ ነው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ አርብ ሐምሌ 24 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አድማጮች፣ አሁን ለቀዳሚው የዕለቱ ዜና አዲሱ አበበ።
እንደምን አምሽታችኋል። ውጤታማ የሆነ የኢቦላ ክትባት ለማግኘት ጫፍ መደረሱን ምርምር አድራጊዎች በልበ ሙሉነት እየተናገሩ ናቸው። የዓለም ጤና ድርጅቱ WHO ባለሥልጣናት እንዳስረዱት ጊኒ ውስጥ ለሙከራ የተሰጠው ክትባት ኢቦላን የመከላከል አቅም አለው። የእንግሊዙ የሕክምና መጽሔት ላንሴት የቅድመ ምርመራውን ውጤትና የተሰጠውን ትንታኔም ለህትመት አብቅቶታል። ከሰሜን ምስራቅ የናይጄሪያዋ ከተማ ማይዱጉሪ ይፋ የሆኑ ዘገባዎች እንዳመለከቱት ዛሬ አርብ ጋምቡሮ ገበያ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ 5 ሰዎች ተገደሉ። ሌሎች በርካታ መቁሰላቸውንም የአይን ምስክሮች ተናግረዋል። ለጊዜው ኃላፊነት የወሰደ ወገን መኖሩ ባይታወቅም ያ አካባቢ ግን አማጺው ቡድን ቦኮ ሃራም በስፋት የሚንቀሳቀስበት እንደሆነ ተገልጧል። ትናንት ሐሙስ የናይጄሪያ ባለሥልጣናት በሰጡት መግለጫ በእስላማዊው አማጺ ቡድን ቦኮ ሃራም የታገቱ 59 ሴቶችን ሕፃናትንና አረጋውያንን ማስለቀቃቸው ታውቋል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ አገሪቱ ውስጥ ግርግር በማነሳሳት ወንጀል የከሰሷቸውን የዩናይትድ ስቴትስና የእንግሊዝ አምባሳደሮች አባርራለሁ ሲሉ አስፈራሩ። ሴባስቲና ምሁፉ ለአሜሪካ ድምፅ ከሐራሬ የላከው አጭር ዘገባ አለ፣ ሰሎሞን ክፍሌ ያቀርባል።
ሚስተር ሙጋቤ ይህንኑ አስመልክቶ ሲናገሩ ቸርቻሪዎች የተኮለኮሉባቸውን መንገዶች ለቀው ወደ ተዘጋጁላቸው ልዩ ስፍራዎች እንዲሄዱ በባለሥልጣናት የቀረቡላቸውን ጥሪዎች አልተቀበሉም ብለዋል። በዚምባብዌ የዩናይትድ ስቴትስና እንግሊዝ ኤምባሲዎች ለእነዚህ የመንገድ ዳር ቸርቻሪዎች ገንዘብ በመክፈል ሀገሪቱ ውስጥ ትርምስ ለመፍጠር ሞክረዋል ሲሉም ከሰዋል።
እነዚህ አምባሳደሮች በእኛ ላይ ማዕቀብ የጣሉብን አገሮች ዲፕሎማቶች ናቸው። እናም ከአገራችን እናባርራቸዋለን ብለናል። በታዳጊ አገሮች ውስጥ ሰላም ሰፍኖ ማየት አይፈልጉም። ማየት የሚሹት ትርምስ፣ ሰዎች እርስ በርስ ሲዋጉ፣ ሽብር በየቦታው ሲፈጠር ነው። እነዚህ የአሜሪካና የእንግሊዝ አምባሳደሮች ምን አይነት ሰዎች ናቸው? ለእኛ ጥሮች አይደሉም። አመላችሁን ካሳመራችሁ ከእኛ ጋር ትቆያላችሁ፣ ካባላሻችሁ እናባርራችኋለን። ይቺ አገር የእኛ ናት።
በሐራሬ የዩናይትድ ስቴትስና ብሪታንያ ኤምባሲዎች ለዚምባብዌው ፕሬዚደንት ሮበርት ሙጋቤ ማስፈራሪያ የሰጡት ምላሽ የለም። በዚምባብዌና አብዛኞቹ ምዕራባውያን ሀገሮች መካከል ግንኙነቶች እየሻከሩ የመጡት እንደ አውሮፓውያን ዘመን አቆጣጠር ከ2002 ዓ ም ጀምሮ መሆኑ ይታወሳል። በዚያን ዓመት ነው ዩናይትድ ስቴትስና የአውሮፓ ኅብረት የሙጋቤን መንግሥት በሰብአዊ መብቶች ጥሰትና በምርጫ ማጭበርበር ወንጅለው ማዕቀብ የጣሉት።
ይህ በእንዲህ እንዳለ ዚምባብዌ ደን ውስጥ ተደብቆ የነበረ አንበሳ የገደለ አሜሪካዊ አዳኝ ተይዞ እንዲመጣ ዚምባብዌ ጠየቀች። ዜናው አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ጋር ይመለሳል። አድማጮች፣ አሁን በደቡብ ሱዳን ሰላም ዙሪያ ለሚያተኩረው ቀዳሚው የምሽቱ አቢይ ርዕስ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በቅርቡ በኢትዮጵያ ባደረጉት ጉብኝት እርሳቸውና የክልሉ መሪዎች ለደቡብ ሱዳን የሰላም ስምምነት አማራጮችን ማስቀመጣቸው ይታወሳል። ተፋላሚዎቹ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ ስምምነት ባይደርሱ ከማዕቀብ መጣል በተጨማሪ ክልላዊ ጣልቃ ገብ ጦር እንደሚላክም ባቀረቡት ወይም በቀረቡት አማራጮች ውስጥ ተካቷል። እነዚህ አማራጮች በእውኑ ስራ ላይ ሊሆኑ ይችላሉን? ከናይሮቢ የደረሰን የሌኒ ሩቫጋ ዘገባ በዚህ ጥያቄ ዙሪያ የተለያዩ አስተያየቶች እየተሰሙ መሆናቸውን ይጠቁማል። አዲሱ አበበ ዝርዝሩን ይዟል።
በኢትዮጵያ ጉብኝታቸው ላይ እንዳሉ አዲስ አበባ ውስጥ ከክልላዊ መሪዎች ጋር የተገናኙት ፕሬዚዳንት ባራክ ኦባማ የደቡብ ሱዳን ተዋጊዎች ወደ ድርድሩ እንዲገቡ ጫና ለመፍጠር ጣልቃ ገብ ጦርንና ማዕቀብን በውይይቱ ጠረጴዛ ላይ አስቀምጠውላቸዋል። የሱዳኑ ህዝባዊ የነጻነት ንቅናቄ የመረጃ ዲሬክተርና በኬንያ የኤስፒኤልኤ ጦር መሪ ፑኮ ቦዝ ባሉንግ ለአሜሪካ ድምፅ በሰጡት ቃል የታቀደው ክልላዊ ጣልቃ ገብ ጦር እምብዛም ስራ ላይ ሊውል የሚችል ሐሳብ አይመስለኝም ይላሉ።
I don't think so that the regional forces can bring peace because all the regional countries they didn't know the nature of
ክልላዊ አገሮች ሁሉ የኛን ቀውስ ጉዳይም ሆነ የጦርነት ሁኔታ እንደ ደቡብ ሱዳናዊ ሆነው በውል ስለማይረዱት ይሄ ክልላዊ ጦር የተባለው ኃይል ሰላም የሚያመጣ አይመስለኝም። ብዙዎቹ አገሮች የትኛውን መደገፍ ወይም አለመደገፍ እንዳለባቸውም አያውቁም። ለምን? የቀውሱን መሰረታዊ ባህሪ ስለማይረዱት።
የደህንነት ጥናት ማዕከሉ ዶክተር ኢማኑኤል ኪሲያንጋን በዚህ ሐሳብ አይስማሙም። ጣልቃ ገብ ጦርና ማዕቀብ በርግጥ ሰላም ያስገኛል ባይ ናቸው።
It depends on who constitutes that force. We already have Uganda inside South Sudan and I'm not sure to what extent.
ዋናው ቁም ነገር ያንን ጣልቃ ገብ ጦር ማን እንደሚያደራጀውና ከየትኞቹ አገሮች እንደሚውጣጣ መለየቱ ላይ ነው። የኡጋንዳ ጦር በአሁኑ ወቅት ደቡብ ሱዳን ውስጥ እንዳለ እናውቃለን። የጦር ግን የቱን ያህል ገለልተኛ እንደሚሆን አላውቅም። ስለዚህ ክልላዊ ጦሩን የሚያደራጀው ማን እንደሆን ማወቁ ወሳኝ ነው የምለው ከየትኛውም ወገን ያልሆነ አካል ለሰላሙ ወሳኝ መሆኑን ለማሳየት ነው።
እንደ አውሮፓ አቆጣጠር ካለፈው ግንቦት 2013 ዓመተ ምህረት ጀምሮ ደቡብ ሱዳን ውስጥ የተካሄዱ የጎሳ ግጭቶች ለብዙ መቶ ሺዎች ሞት ምክንያት ሆነዋል። በኢጋድ የተከናወኑ ክልላዊ የሰላም ጥረቶችም አንዳች የተኩስ አቁም ውል እንዳላስገኙ ይታወቃል። ያም ሆነ ይህ ግን የደቡብ ሱዳን ተፋላሚ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ አንድ የሰላም ስምምነት ካልደረሱ ማዕቀቦችና ሌሎች እርምጃዎች እንደሚወሰዱባቸው ተነግሯቸዋል።
አድማጮች የምትከታተሉት በ1431 አጭር ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 1 ሰዓት ተኩል ይቀጥላል። የአሜሪካው ፕሬዚዳንት ባራክ ኦባማ ስለ ኢትዮጵያ ምርጫ የሰጡት አስተያየት በጎን ንግግራቸውን ሁሉ የሻረ ነው ሲሉ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ይህ አስተያየት በኢትዮጵያ ዲሞክራሲ ተስፋ ላይ ጉዳት ያደረሰ ነው ሲሉም አብራርተዋል። ፕሬዚዳንት ኦባማ የኢህአዴግ ደጋፊ በሆኑ ባለስልጣኖቻቸው ተከበዋል በማለትም ፕሮፌሰር በየነ አስረድተዋል። እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ ተቃዋሚ ፓርቲዎች በፕሬዝዳንት ባራክ ኦባማ አስተያየቶች ላይ ቅሬታቸውን ማሰማት ቀጥለዋል። ፕሬዝዳንቱ ባለፈው ሰኞ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በመሆን የሰጡት መግለጫ የዚህ ሁሉ መነሻ ነው። ያሁኑ የኢትዮጵያ መንግስት በዲሞክራሲያዊ መንገድ የተመረጠ መሆኑን ፕሬዝዳንት ኦባማ በዚሁ ጋዜጣዊ መግለጫ አመልክተዋል። የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን አስተያየት በእጅጉ ተቃውመዋል።
ይሄ ያለው መንግስት የህዝብ ይሁንታን ያላገኘ ከሁለት ወር ገደማ ነው በፊት የተካሄደውን ምርጫ ልዩ ኃይል የሚል ሰራዊት አዝብቶ የህዝቡን ተስፋ የሆነውን ምርጫ የቀማ በጉልበት የተቀመጠ መንግስት ነው። ይህንን መንግስት በአደባባይ ቆሞ ለጋዜጠኞች ይሄ በዲሞክራሲያዊ ምርጫ የተቋቋመ መንግስት ነው የኢትዮጵያ መንግስት ብሎ ምስክርነት፣ የኢህአዴግ ዲክቴተሮች ከዚህ በላይ የሚጠብቁት ምስክርነት አይኖርም፣ ዓለም ውስጥ ከዚህ በላይ የሚጠብቁት ድጋፍ አይኖርም። ይሄ እንግዲህ በሌላው አንጻር የኢትዮጵያን ህዝብ የዲሞክራሲ፣ የእኩልነት፣ የፊት የሰብአዊ መብት፣ የመልካም አስተዳደር ወዘተርፈ ምኞቶች በሙሉ ያጨለመ ነው። የቀረው ትርፍ ነው። ስለዚህ ይህንን ከፍተኛ ጉዳት አድርሰው ሄደዋል።
የመድረኩ መሪ እንዳሉት ይህ የፕሬዝዳንት ኦባማ አስተያየት በአፍሪካ ህብረት ያደረጉትን ጨምሮ የተቀረውን ንግግራቸውን ሁሉ የሻረ ነው።
ሰኞ ዕለት ለጋዜጠኞቹ ከጠቅላይ ሚኒስትር ኃይለማርያም ጋር ሆነው ጋዜጣዊ መግለጫ ጥሎ ለጋዜጠኞች ጥያቄ ሲመልሱ በተናገሩት እኔ ነገር ሁሉ አለቀ ከዚያ በላይ ምንም ብዙ መሄድ እኮ አያስፈልግም ይሄ ኢትዮጵያ መንግስት በዲሞክራሲ አግባብ የተመረጠ ነው የምለው ምስክርነት ከየትም የማይገኝ ነው እና ይሄ እንግዲህ የበቂ ግንዛቤ ማጣት ያናገራቸው እንጂ በእውነቱ ኦባማ በዚህ በምርጫው ላይ የተሰራው ሁሉ ደባና ተንኮልና ወንጀል አቆቴ ልናገራለሁ የሚል እምነት የለኝም። ከዚያ በላይ እንደሆነ አምናለሁ። እና በጣም ግልጽ ባልሆነበት ነገር ላይ ይሄ በዲሞክራሲ ጋር የተበረጠ መንግስት ነው የምለውን ማለት አልነበረባቸው። እና
ሌላ ነገር ጨምረው ባይናገሩም ይሄን ዓለም አላታቸው በራሱ ለእናንተ በቂ ነበር።
አዎ ዓለም አላታቸው በቂ ነበር። ያንንም ባይሉ ኖሮ ቀጥሎ ያለዋቸው አባባሎች በጣም ጠቃሚ ናቸው። ያንን አባባል ማለት አልነበረባቸው። አፍሪካ ህብረት ላይ ያረጉትን መስመር ነው ቀጥሎ መናገር የነበረባቸው እዚያም ለጋዜጠኞቹ። ኦኬ የኢትዮጵያም ምርጫ ተካሂዶ አልፏል። ምርጫ ውስጥ ተዋንያን የሆኑ ፖለቲካ ፓርቲዎችም ሌሎችም ባለድርሻዎች ቅሬታ እንዳላቸው አውቃለሁ። ይሄ ሊታረም የሚገባ ሂደት ነው ወይ ሊታረም የሚገባ ክስተት ነው ብሎ ቢያልፉ ይሄ በቂያችን ነበር። ገለው ከቀበሩን በኋላ በአፍሪካ ወብር ፍንት ላይ ያን ሁሉ ዲስኩር መናገር ምን ዋጋ አለው? ያኛውን እኮ አይሽረው። ዲሞክራሲ እንትን ምርጫ የተመረጠው መንግስት ነው የሚለው ኢህአዴግ ከሰማይ የወረደለት መና እና እሱን በምንም አይሽረው። ዋናው ቁልፉ ነገር ይሄ ነው።
የኢህአዴግ ባለስልጣናት በአሜሪካ የዲሞክራቲክና የሪፐብሊካን ፓርቲዎች ውስጥ ወዳጆች እንዳሏቸው የተናገሩበት አጋጣሚ አለ። ባራክ ኦባማ ወደ ስልጣን በመጡ ሰሞን በኢትዮጵያ ፓርላማ የተገኙት የቀድሞው የኢህአዴግ ሊቀመንበር ጠቅላይ ሚኒስትር መለስ ዜናዊ ከበፊቱ ይልቅ በአሁኑ የባራክ ኦባማ አስተዳደር የበለጡ ወዳጆች አሉን ሲሉ በግልጽ ተናግረው ነበር። የመድረኩ መሪ ታዲያ ፕሬዝዳንት ባራክ ኦባማ በእንደዚህ አይነት የገዢው ፓርቲ ደጋፊዎች እየተከበቡ ናቸው ይላሉ።
ኢህአዴግ ወለቶ የሀገሪቷን ሀብትና ነው ያለው ሪሶርስ ሙሉ ጨምድዶ ይዞ ህዝብ ግንኙነቱን ስራ በከፍተኛ ደረጃ እንደምሰራ ከሚያውቁት ሰዎች አንዱ ነኝ። መልታ ሚሊየን ዶላር እየከፈለ በዋሽንግተን፣ በኒውዮርክ፣ በጄኔቫ፣ ለንደን ምን የሚባሉት ለሱ ድጋፍ የሚሹ ሎቢስት የሚባሉትን ቀጥሮ ያሰራል። ይሄ ደግሞ በአሜሪካን ስርዓት አንድ ፍቃድ ያለው ሎቢስት ወይም ጠበቃ ወርበር ገንዘብ ከየት እንደሚያገኝ ሪፖርት ማድረግ ስላለበት ኢትዮጵያ ከፍተኛ ደረጃ እንደምከፍላቸው እናቃለን። ስለዚህ እኛ ያን ተቀም የለንም ሎቢስት ለመቅጠር የኛን አካውንት ለማንት እዚ እንደነ ሱዛን ራይትና ጌድስሚዝ ጋር ደግሞ ታግለን አንችልም። እኛ የውስጥ ድጋፍ የሚሰጠን የለም። ጥቂቶች ይደግፉን የነበሩት እንደ ኮንግረስማን ፔይን የመሳሰሉቱ ሞቶ አልፏል። ኦኬ አሁን ያሉቱ ዝም ብሎ አብሮ እንዲሁ እንተለም ልጅ እኔ ብቃቱንም አላየሁም። ቀርባችሁ ማነጋግሩ የሚሉ አሁን ኮንግረስማን ምናምን ብዙ መጥቶ አልነበረም። እስቲ እነሱ እንኳን በጎን ለምን አላናገሩንም? እሺ እነዚያ እንኳን የስቴት ስቴት መንግስት ለመንግስት ጉብኝት ነው ብሎ በዛ ይጠመድ ፕሬዚዳንቱና የውጭ ጉዳይ ሚኒስትር እነሱ እነዚያ እንኳን እንዴት? ስለዚህ ችግሩ ሁለቱም ጋር ነው ያለው።
ፕሬዝዳንቱ በተለይም ስለ ኢትዮጵያ ምርጫ የሰጡትን አስተያየት የተቃወሙት የመድረክ መሪ ይህንን በአዲስ አበባ ለሚገኘው ኤምባሲ ማሳወቃቸውን ገልጸዋል። ሌሎች የተቃዋሚ ፓርቲዎችም በዲሞክራሲያዊ መንገድ እየተመረጠ በሚለው የፕሬዝዳንቱ አስተያየት አልተስማሙም። የአሜሪካው ፕሬዝዳንት የሁለት ቀናት የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ማክሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት በ1431 አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል የሚተላለፈውን ስርጭታችንን ነው። አሁን ልዩ ፕሮግራም የዩናይትድ ስቴትሱ ፕሬዚዳንት ኦባማ ኢትዮጵያ ያስመዘገበችውን የምጣኔ ሀብት እድገት አወድሰው ይቀራሉ ባሏቸው የዲሞክራሲያዊ ሂደቶች የወዳጅ ምክር ለግሰዋል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ተናግረዋል። ፕሬዚዳንት ኦባማ ጋዜጠኞች በነጻነት ስራቸውን ካልሰሩና ተቃዋሚ ፓርቲዎችም ገደብ ሳይደረግባቸው ህዝቡን ካላደራጁ ብዙሃኑ የኢትዮጵያ ህዝብ የኢትዮጵያ እድገት ተጠቃሚ እንደማይሆን በኢትዮጵያ ቆይታቸው ወቅት መግለጻቸው ይታወሳል። የፕሬዝዳንት ኦባማ ሁለት ቀናት ጉብኝት ከተጠናቀቀ በኋላ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት ዶክተር ቴዎድሮስ አድሃኖም በኢትዮጵያ ዲሞክራሲ እንዲያድግ ተቃዋሚዎችና መንግስት በትብብር መስራት እንዳለባቸው ወይም ያለባቸው መሆኑን አመልክተዋል። የውጭ ጉዳይ ሚኒስትሩን ያነጋገረችው ትዝታ በላቸው የመጨረሻውን ክፍል ለምሽቱ ይዛ ቀርባለች። እንሆ።
ስለዚህ ኢህአዴግ 100% ወሰደ የሚባለው ስህተት ነው። እሱ መስተካከል አለበት። ሌላ ሁለተኛ መታየት ያለበት ምንድን ነው? ኢህአዴግ ሁሉን የተወዳደረባቸውን አሁንም ኮት አንኮት ወንበሮች አሸንፈዋል እንበል። ነገር ግን የኢትዮጵያን ህዝብ ሁሉ ድምፅ ወስዷል ማለት አይደለም። አሁን የአዲስ አበባን ለአብነት ልውሰድ። አዲስ አበባ ውስጥ 40% የሚጠጋ ድምፅ ያገኘው ተቃዋሚው ነው። እኛ ያገኘነው ትንሽ ከ60% በላይ ነው። አሁን ድምፁን ሁሉ ስላገኘን አይደለም ወንበሩን ሁሉ ያገኘነው። ይሄ ከስኮትላንድ ጋር ተመሳሳይ ነው። ስኮትላንድ አሁን 50% ድምጽ አገኙና የህዝቡን ወንበሩን ግን 95% ወሰዱት። ለምን ስኮትላንድን አይጠይቋቸውም? እኛን እየጠየቁ ያሉ ሰዎች 95% ካገኙ 100 እና 95 ምንድን ነው ልዩነቱ? እሺ 100 አገኘን ብንል ልዩነት አለው? የለውም። ስለዚህ ጉዳዩ ምንድን ነው? ፈርስት ፓስት ዘ ፖስት ከሆነ ቮቱ ያገኘነው ከህዝቡ ያገኘነው ድምጽ 60% ቢሆን ወንበሮቹን ግን 100% ልንወስድ እንችላለን። ኢቭን 100% ኢህአዴግን ቢያሸንፍ ችግር የለውም። ምክንያቱም ፈርስት ፓስት ዘ ፖስት የሚለው የምርጫ ስርዓት እንደዚህ አይነት ነገር ሊፈጥር ይችላል። ሌላው ሁለተኛ ተቃዋሚዎቹ የተበጣጠሱ ናቸው። አሁን አንዳንድ የምርጫ ጣቢያዎች ለነሱ የመረጠው ህዝብ ሲደመር በድምር ኢህአዴግ ካገኘው ይበልጣል። ስለተበጣጠሱ ግን የእያንዳንዱን ስታዩ ከኢህአዴግ አይበልጥም። እያንዳንዱ ከኢህአዴግ ጋር ሲወዳደር፣ የሁሉም ድምር ሲወዳደር ከኢህአዴግ ይበልጣል። ወንበር ማግኘት ይችሉ ነበር ማለት ነው።
ልክ ነው።
ታዲያ የእነሱ ችግር አይደለም ይሄ? ስለዚህ እኛ እንዳናነጋቸው፣ የራሳቸው ስራ ነው። የቤት ስራቸውን ይስሩ። ሁለተኛው ደግሞ ራሳቸውን ቢያዋህዱ የተወሰነ ወንበር ሊያገኙ ይችላሉ። እርግጠኛ ነኝ እስከ 30% ሊያገኙ ይችላሉ። ግን እነሱ ደግሞ እርስ በርስም የሚቀራረቡ አይደሉም። እኛ ብዙ ጊዜ እናገራለን፣ ግን ራሱ አጀንዳ ያለው ሰው እየተነሳ የማያስፈልግ ጥላሸት ይቀባል። ለእኛ ዲሞክራሲ ግዴታ ነው። እኛ ያለ ዲሞክራሲ ኢትዮጵያ መኖር አትችልም። አንድነቷን አረጋግጣ ያለውን ዳይቨርሲቲ መቼም እነሱን አንድ ላይ ሊያደርግ የሚችል ዲሞክራሲ ነው። የህልውናችን የኢትዮጵያችን ህልውና አልፋና ኦሜጋ ልማትና ዲሞክራሲ። ለዛ ነው ለልማትም ለዲሞክራሲም ሁላችንም መስራት መቻል ያለብን። ይሄን ስልሽ ግን መንግስታችን የሚያምነው አዲስ ዲሞክራሲ ስለሆነ ብዙ ነገር እንደምናበላሽ እናምናለን። ግን አዲስ ስለሆነ ነው። ይሄን ግን በጋራ ሆነን ነው እንጂ የምናስተካክለው። ታዲያ በሌላ መልኩ በምን ይመጣል? በቃ እኛ ራሳችን ህዝቦች የኢትዮጵያ ራሳችን ቀይረዋለን። ግን በመግባባት፣ በመቻቻል፣ በመዋደድ፣ በመፋቀር ለምን አይቀየርም? ይቀየራል።
አንዱም እንግዲህ ኢህአዴግ የሚወቀስበት ሁሉንም ኢትዮጵያውያን የሚያሳትፍ እንደ አገር እንደሚገዛ ሆደ ሰፊ ሁሉንም ዜጎች እኩል አያስተናግድም የሚል አለ። ያ ቢሆን ኖሮ ሁሉም ኢትዮጵያዊ ተባብሮ አገር ለመገንባትም ይሁን አብሮ ለመሳሳትና አብሮ ለማደግ ይችላል የሚል ትችትም ደግሞ አለ። እንግዲህ
እኔ የምወደው ሰው ላንሳና አሁን መለስ አንድ ጊዜ ብሎት ነበር፣ ያው ታላቁ መሪያችን፣ አባታዊ መሆን አንፈልግም፣ አገልጋይ መሆን ነው የምንፈልግ። እኔ ቱ ቢ ሆነስት አባታዊ የሚልም አልወደውም።
አይ አባታዊ ማለት ምንድን ነው? መንግስት መሀሪ ነው፣ ሰብሳቢ ነው፣ አስተማሪ ነው፣ አቃፊ ነው።
ችግር የለውም አገልጋይ ከሆነ ምህረት መስጠት አይደለም እንትኑ ነው ምህረት የሚሰጠው ፕሮሰሱ።
ጥፋት አጥፍቶም እኮ አይደለም። ግን ኢህአዴግ እንደ ቂመኛ ድርጅት ነው የሚታየው።
ውይ ቂመኛ አይደለም፣ ቂመኛ አይደለም። አንዴ እንዲያውም እኔ ኢህአዴግ መሆኔን የምወደው ነገር ቂመኛ ስላልሆን ነው። ቪንዲክቲቭ አይደለንም። ታስታውሻለሽ፣ የደርግ ባለስልጣናት ነበሩ፣ የተፈረደባቸውን ታውቂያለሽ፣ ከዛ ተለቀቁ። ደርግ ምን አደረገ ታውቂያለሽ አይደለም? ምንም ሳያቆይ አጼ ኃይለ ሥላሴ ባለስልጣናት ስለነበሩ ብቻ 60 ምናምኑን ረሸናቸው። ያሳዝናል። ኢህአዴግ ያደረገውም ማድረግ ይችሉ ነበር፣ አላደረጉም። ወዲያው ነው የፈጇቸው፣ ለዛውም የፍየል ወጠጤ እየተባለ ማለት ነው። አሁን ኦነስት እንነጋገርና ዋሽንግተን ዲሲ ሆነው የሚጨፍሩት ድሮ የደርግ አባላት ሆነው የፍየል ወጠጤ እየዘፈኑ ሰውን ሲያስጨርሱ የነበሩ የነሱ ስርዓት ቪንዲክቲቭ ነው። የነሱ ስርዓት ጨካኝ ነው። የነሱ ስርዓት 3 ቀን 4 ቀን ሳያድሩ ረሽኖ ለዛውም እንደ ውሻ እንኳን ክብር ይሰጣዋል። እንደ ውሻ እንኳን ክብር አልሰጣቸውም። ኢህአዴግ ግን ደርግ ናቸው እንደዚህ አርገዋል፣ ሰው ጨፍጭፈዋል ምናምን፣ 100,000 ወጣት ምናምን ጀነሬሽን ገደሉ ምናምን የተባሉት ወጥተዋል። አሁን መጽሐፍ እየጻፉ ነው። ማን ነው ቂመኛ? አሁን ቆይ ደግሞ አሁን አንዳርጋቸው ጽጌኛ ጋር ያለው እኔ ኦነስት ሆነን ብንነጋገር ጥሩ ነው። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን። ታውቂያለሽ፣ አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል እሱም። ሁለተኛ ልንገርሽ፣ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። እኛ ቂመኛ አይደለንም ነው ልልሽ የምፈልገው።
ግን አሁን እንግዲህ ያለው ምንድን ነው? ለምን ግን
ልልሽ የምፈልገው ኢህአዴግ ቂመኛ አይደለም። ያሉትን ልዩነቶች አቻችለን አብረን ሀገራችንን መገንባት እንችላለን። ጭልጥ ያለ ተቃውሞ ላይ የነበረ ሪሞርስ አሳይቶ ፖለቲካ ልዩነትን ቢኖረው ጤነኛ ነው ብሎ ልዩነት መኖሩ ፖለቲካ፣ ነገር ግን ሀገራችንን በጋራ እንገነባለን ብሎ ጤነኛ የሆነ ፖለቲካ ላራምድ ቢል ሀገር ቤት ገብቶ ችግር አይኖረውም ነው። ኦፍኮርስ ችግሮች የሉም አይደለም፣ እንግዲህ እንደሚባለው አንዳንድ ዲሞክራሲን ከማስፈን ምናምን አኳያ፣ ግን እሱም በጋራ እናሻሽለዋለን።
የተከበሩ ሚኒስትር ያውቃሉ፣ በዓለም ዙሪያ በጣም የተማሩ በጣም ብዙ ኢትዮጵያውያን እንዳሉ እና አገራቸውን ደግሞ ገብተው መገንባት ማገዝ ከኢህአዴግ ጎን ቆመው መስራት ይፈልጋሉ። እነሱን እንዲሁም አገር ውስጥ ያሉትን ለምሳሌ ቅድም የተበታተኑ ድርጅቶች ያሏቸውንም የሚሰባሰቡበትና የአገር ግንባታ የሚካሄድበትን መፍትሄ በማንሳት እኮ ነው ያቀረብኩለት ጥያቄ። እርስዎ በፍቅር ኢትዮጵያን አንስተው እኛ ኢትዮጵያውያን በወንድማማችነት በእህትማማችነት አገራችንን ልንገነባ ልታብብ እንደዚህ ብሔረሰቦቿም እንደሚያምሩ ቀለማቸው ብሎ ስለገለጹልኝ እኮ ነው። ሁሉንም ማሰባሰብ ይቻላል። በአመለካከት የተለየ ሀሳብ ያለው ጠላት መሆን የለበትም የሚል አይነት ጥያቄ ይነሳል። እንዲህ አይነት ጥያቄ ከተቃዋሚዎች ብዙ ጊዜ እና እንደ አጋጣሚ ስላገኘሁት ነው።
ትዝታ እንትኑ አይ ቂመኛ ነው ኢህአዴግ የሚልም ስለጨመርሽበት እሱን ፊት ለፊት ትንሽ ብናገር ብዬ ነው አብነት ሰጥቼ። የኢንክሉሲቭ የሚለው ሁሉም የሚሳተፍበት ኢህአዴግም ያምንበታል።
ኦኬ።
ሁሉም ኢትዮጵያዊ መሳተፍ አለበት ብለን እናምናለን። አሁን እድገትና ትራንስፎርሜሽን እቅዳችን ሁለተኛው ህዝቡ እየተወያየበት ነው። ምክንያቱም የህዝቡ ጉዳይ ነው፣ የህዝቡ ነው፣ የማንም አይደለም። ከተቃዋሚዎችም ጋር እንደዚሁ መድረኮች ታስበዋል። እነሱም አስተያየት ይስጡበት። ምክንያቱም እድገት ገዢ ፓርቲ ለተቃዋሚ አይባልም። ለኢትዮጵያ ህዝብ የሚገኝ እድገት ካለ የኢትዮጵያ እድገት ነው። ያው ኢህአዴግ ዘላለም አይገዛም። ተቃዋሚዎቹም ቢያውቁት እኮ አሁን የሚሰራው ነገር ለእነሱም በኋላ ስልጣን ሊይዙ ይችላሉ፣ የተሻለች ኢትዮጵያ ነች የምትቆያቸው። ስለዚህ ሁላችንም ተባብረን ብንሰራ ይመረጣል የሚል እምነት አለው ኢህአዴግ። ሌላ ግን ውጭም ያሉት ቢሆኑ እንደዚሁ በበጎ መንፈስ መምጣት ከቻሉ የሚከለክላቸው የለም። ችግሩ ጽንፍ ስለያዙ ነው። ይኸው ግንቦት ሰባት ብርሃኑ ነጋ እኮ አስመራ ገባ ተባለ። እሺ ገባ። እንግዲህ መለስ ሲለው እንደነበር እንግዲህ መንገዱን ጨርቅ ያርግለት። የሚያመጣው ነገር ግን የለም። እርግጠኛ ነኝ እኔ የሚቀይረው ነገር የለም፣ የሚፈይደው ነገር የለም። ዜሮ። ዝም ብሎ ነው እንግዲህ ፕሮፖጋንዳ ሊሆን ይችላል። ከዛ ውጭ ምንም ነገር አይኖርም።
ለክን ይሄ
ያ ጽንፍ ቀርቶ መስማማት የሚያስችል ነገር ሊመጣ ከቻለ በእኛ በኩል እንኳን ራሱ እንደዚህ በጋራ እንስራ ብሎ የሚመጣ ኢቭን ወደ አስመራ ሊገባ ሊበጠብጥ እዛ እናሰለጥናቸዋለን የሚሏቸው ተቃዋሚዎች በውትድርና ማለት ነው፣ እነሱን ለማሰልጠን በየመን በኩል አስመራ ሊገባ ሲል የተያዘው ሰውም ቢሆን በጥላቻ ሳይሆን በትህትናና በፍቅር ነው የተያዘው። ምንም ጉዳት እንዲደርስበት ማንም ሰው አይፈልግም። እሱ ምን ሲናገር እንደነበረ ምን ሲያደርግ እንደነበር ማንም ሰው ያውቀዋል። ስለዚህ በእነሱ በኩል ግን ይሄ አንዴ ሰላምና ጦርነት እያጣቀሱ ወር እንደዚህ የሚያመጡትን ነገር ቢያስተካክሉ። ድሮስ 1997 እኮ የተወሰኑ ወንበሮችን አግኝተው ቦታቸውን ያዙ ሲባሉ እምቢ ብለው ከዛ ያልሆነ ችግር ሲፈጥሩ ደግሞ ህግ ሲጥሱ ተገኝተው ታስረው በይቅርታ ከተፈቱ በኋላ እንደገና ሌላ ጽንፍ የያዙ ናቸው።
ያው አንዳርጋቸው እንደሚወጣ ናዝሬትን እንደሚጎበኝ ልማቶቹን እንደሚያይ ገልጸውልኛል። ፍርድ ቤት ቀርቧል ወይ? ቤተሰቦች ያውታል ወይ? ጠበቃ ቆሞለታል ወይ?
እንግዲህ ፍርድ ቤት እኔ የፍርድ ቤቱን ራሱ ፍርድ ቤት ነው የሚወስደው። እዛ ላይ ብዙ አስተያየት መስጠት አልችልም። ግን ከዚህ በፊት አንዴም አይደል ሁለቴ ነው የተከሰሰው። እዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም። ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በዓለም አቀፍም በሀገራችንም ያለው ህግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። እንግዲህ የህግ አዋቂዎች የነገሩኝ ይሄ ነው። እኔ ህግ አዋቂ አይደለሁም። የተፈረደበትን ያገለግላል እንጂ ወደ ፍርድ ቤት አይሄድም ነው።
ስለዚህ የቤተሰብ ጥየቃም የሃይማኖት መሪ
የቤተሰብ ጥየቃማ ይፈቀዳል። ምንም ችግር የለውም። ምክንያቱም ወደ ሬጉላር ፕሪዝን ተላልፏል አሁን። ምክንያቱም አንዳንድ የሚጠየቃቸው ነገሮች ነበሩ ጠየቅ ነበር። በዛ ጊዜ ቅድም እንዳልኩት ነው ላፕቶፕ ተሰጥቶታል፣ መጽሐፍ ጽፎ ጨርሷል።
የአንዳርጋቸውን ፍርድ እንደገና የማየት እድል ምንም አይኖርም ማለት ነው?
አይ እሱ የሚኖር አይመስለኝም። ግን ሌላ ፕሮሰስ አለ። ለምሳሌ ይቅርታ ቢያቀርብ ይቀነስልኝ ቢል ወይ ምናምን ቢል መብቱ ነው። አሁንም መብቱ ነው። እንደ ሰው እንደ ዜጋ እንኳን ባልን ሌላ ዜግነት ስለያዘ ማለት ነው። እንደ ሰው በቃ እንደ ሰው፣ ሰው ክቡር ነው። እንደ ሰው መብት አለው፣ መጠየቅ ይችላል። ያ ምን ይሆናል እኔ አላውቅም፣ የኔ ስራ አይደለም።
ውጭ ጉዳይ ሚኒስትር እንግዲህ እጅግ አድርጌ ነው የማመሰግነው። በጣም አመሰግናለሁ።
ቴንክ ዩ ትዝታ፣ ቴንክ ዩ ሶ ማች። በጣም ነው የማመሰግነው።
ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ ግን በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ከምሽቱ 3 ሰዓት በአጭር ሞገድ በ1922ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማ እና ከስልክ ማን ጋር ሰናብታለሁ። መልካም ምሽት።
This program has come to you from the Voice of America, Washington.